የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 1 2017 ዓመተ ምህረት ዝግጅታችን ጀመረ። በሲዳማ ክልል በህገ ወጥ የነዳጅ ንግድ ላይ ተሳትፈዋል የተባሉ 40 ሰዎችን መክሰሱን ክልሉ አስታወቀ።
40 የሚሆኑ ሰዎችን ተስተ ተደርጎ ምርመራ የተጋደ በህግ ስርዓት እየሄደ ያለበት ሂደት አለ። እነዚህን ጉዳዮች ተጠናክረን እየቀጠልን ያለ ነው።
የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ቡርቃ ቡጡላ ናቸው። ይህንንና ሌሎች ዘገባዎችን አካተን እስከ ምሽቱ 4 ሰዓት አብራናችሁን ቆያለን። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራናችሁን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዲህ ወልዴ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ትላንት በዋይት ሀውስ ተገናኝተው ለአሜሪካና ጃፓን አዲስ ወርቃማ ዘመን መጥተዋል ሲሉ አውጀዋል። የሺጌሩ ኢሺባ ጉብኝት የመጣው ዶናልድ ትራምፕ በውጭ ጉዳይ ፖሊሲ መስክ ሰሞኑን ሲናገሯቸው የነበሩት ጉዳዮች አጋሮችንም ሆነ ባላንጣዎችን በሚያሳስብበት ወቅት ነው። በጃፓን አብዛኞች ጠቅላይ ሚኒስትሩ በአሜሪካ ዶናልድ ትራምፕን ለማግኘት ጉብኝት ማድረጋቸው አስጨንቋቸው ነበር ያለው የቪኦኤ የዋይት ሀውስ ኃላፊ ፓትሲ ዊዳኩስዋራ ዘገባ፣ ኋላ ላይ ግን ጠቅላይ ሚኒስትሩ በውይይቱ መልካም ውጤት ማሳየታቸውን ጠቁሟል። እንደ ጠቅላይ ሚኒስትሩ መልከ መልካም ብሆን እመኝ ነበር ግን አይደለሁም ሲሉ ዶናልድ ትራምፕ ቀልድ ጣል ሲያደርጉ፣ ሺጌሩ ኢሺባ በበኩላቸው ዶናልድ ትራምፕ ያለፈው ምርጫ ለማሸነፍና ከግድያ ሙከራ በኋላም ዓላማቸውን ለማሳካት ያደረጉትን ጥረት አድንቀዋል። በሁለቱ ሀገራት መካከል ካሉት አጨቃጫቂ ጉዳዮች ውስጥ ኒፖን ስቲል የተሰኘውና በፒትስበርግ የሚገኘው የብረት ማምረቻ ጃፓን በ15 ቢሊዮን ዶላር ለመግዛት ያቀረበችው ሐሳብ በቀድሞው ፕሬዚደንት ጆ ባይደንም ሆነ በወቅቱ ፕሬዚደንት ዶናልድ ትራምፕ ተቀባይነት ያለማግኘቱ ይገኝበታል። በጋዜጣዊ መግለጫው ወቅት የብረት ኢንዱስትሪው ለአሜሪካ እጅግ አስፈላጊ እንደሆነ ያመለከቱት ዶናልድ ትራምፕ ፋብሪካውን ከመግዛት ይልቅ ሌላ መዋለ ንዋይ መድበው እንዲሰሩ ሐሳብ አቅርበዋል። የጸጥታ ጉዳይን በተመለከተ ሁለቱ ሀገራት በሰሜን ኮሪያ የተደቀነውን የኒውክሌር ስጋትና ቻይና በታይዋንም ሆነ በአካባቢው ውቅያኖስ ላይ የደቀነችውን ስጋት በጋራ መመከቱን እንደሚቀጥሉ አመልክተዋል። የሩዋንዳው ፕሬዚደንት ፖል ካጋሜ እና የኮንጎ ዲሞክራቲክ ሪፐብሊክ አቻቸው ፌሊክስ ቼሴኬዲ በታንዛኒያ እየተካሄደ ባለው እና የአካባቢው ሀገራት በኮንጎ አስቸኳይ የተኩስ አቁም እንዲደረግ በጠየቁበት ጉባኤ ላይ ተገኝተዋል። በሩዋንዳ የሚደገፉት M23 አማጽያን በማዕድን ሀብቷ በምትታወቀው ኮንጎ ሰፊ ስፍራዎችን በፍጥነት ተቆጣጥረዋል። በግስጋሴው ወቅትም በሺ የሚቆጠሩ ሰዎች ሕይወታቸውን ሲያጡ በርካቶች ተፈናቅለዋል። ቡድኑ ስልታዊ ጠቀሜታ ያላትን ጎማ ከተማ ባለፈው ሳምንት ሲቆጣጠር ግስጋሴውን እየቀጠለ መሆኑም ታውቋል። በዳሬስ ሰላም በሚካሄደው ጉባኤ ላይ 8 የምስራቅ አፍሪካ ማህበረሰብ ተወካዮችና 16 የደቡብ አፍሪካ ልማት ማህበረሰብ አባላት ተወካዮች በመሳተፍ ላይ መሆናቸው ታውቋል። ፖል ካጋሜ በጉባኤው ላይ በአካል ሲገኙ፣ ቺሴኬዲ ደግሞ በቪዲዮ አማካይነት በመሳተፍ ላይ ናቸው። ሁሉም ወገኖች የተኩስ አቁሙን ተግባራዊ እንዲያደርጉ ጥሪ እናደርጋለን። በተለይም የኤም 23 አማጽያን ግስጋሴያቸውን እንዲያቆሙ፣ የኮንጎ ሰራዊት ደግሞ የበቀል እርምጃ ከመውሰድ እንዲቆጠብ ጥሪ እናደርጋለን ብለዋል የወቅቱ የምስራቅ አፍሪካ ሀገራት ማህበረሰብ ሊቀመንበር የሆኑት የኬንያው ፕሬዚደንት ዊሊያም ሩቶ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በማሊ በወታደራዊ አጀብ ይጓዙ በነበሩ ተሽከርካሪዎች ላይ በእስልምና አክራሪዎች ሳይፈጸም አልቀረም በተባለ ጥቃት 32 ሰዎች መሞታቸውን ባለሥልጣናት ዛሬ አስታውቀዋል። ተጓዦቹ በአገሪቱ ወታደሮችና በሩሲያው ቅጥር ወታደሮች ወይም ዋግነር ቡድን አጃቢነት ይንቀሳቀሱ እንደነበርና በሰሜናዊ የአገሪቱ ክፍል ወደሚገኝ አንድ የወርቅ ማዕድን በመሄድ ላይ የነበሩ የውጭ አገራት ዜጎችም የሚገኙበት እንደሆነ የአካባቢው ነዋሪዎች ተናግረዋል። ማሊ በአፍሪካ ካሉ ከፍተኛ የወርቅ አምራች ሀገራት አንዷ ብትሆንም ምርቱ ከቅርብ ጊዜ ወዲህ ተመናምኗል። ሲቪሎች ይጓዙበት የነበረውን አጀብ ጂሃዲስቶች አድፍጠው ጥቃት እንደከፈቱበት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ለኤፍፒ ዜና ወኪል ተናግረዋል። በጥቃቱ ወታደሮችም እንደሞቱ ታውቋል። አልቃይዳ፣ እስላማዊ መንግስትና ሌሎች ወረበሎች ማሊን ከ10 ዓመታት በላይ ሲያብጡ ከርመዋል። አንድ ከፍተኛ የእስላማዊ መንግስት ቡድን መሪን መያዙንና በርካታ ጂሃዲስቶችን መግደሉን የማሊ ሰራዊት ባለፈው ወር አስታውቆ ነበር። በመጨረሻም አድማጮች፣ ሐማስ ተጨማሪ 3 እስራኤላውያንን ሲለቅ እስራኤል በበኩሏ 183 ፍልስጤማውያንን እስረኞችን ለቀቀች። በተኩስ ማቆም ስምምነቱ መሰረት የተለቀቁት እስራኤላውያን የገረጡና የተዳከሙ መሆናቸው ታይቷል። የእስራኤላውያኑ ገርጥቶ መታየትና ሐማስ በሚለቀቁበት ወቅት ያዘጋጀው ስነ ስርዓትና ንግግር እንዲያደርጉ ማስገደዱ በእስራኤል በርካቶችን አስቆጥቷል ተብሏል። ለስድስት ሳምንት የታቀደውን የመጀመሪያው ደረጃ የተኩስ አቁም ስምምነት እንዲያራዝሙም በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ግፊቱ እንዲጨምር ያደርጋልም ተብሏል። ሐማስ እስካሁን 13 እስራኤላውያን ታጋቾችና 3 የታይላንድ ሰራተኞችን ሲለቅ፣ እስራኤል ደግሞ በአብዛኛው ፍልስጤማውያን የሆኑ 600 እስረኞችን ለቃለች። የዛሬው ልውውጥ የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ ከጋዛ ነዋሪዎች እንዲወጡ ተደርገው ሰርጡን አሜሪካ በባለቤትነት ተያዝ የሚለውን ሐሳባቸውን እየገፉ ባለበት ወቅት ነው። የትራምፕን ሐሳብ የአሜሪካ አጋሮችም ሆኑ ባላንጣ የሆኑ አገራት ሲቃወሙት፣ ቤንጃሚን ኔታንያሁ ግን ከረዥም ዓመታት ወዲህ ለመጀመሪያ ጊዜ የቀረበ አዲስ ሐሳብ ሲሉ አሞካሽተውታል። ክብራትና ክብራን፣ የምሽቱ ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ቆይታ።
ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 1 ቀን 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንወሰዳችሁ። በሲዳማ ክልል የንግድና ገበያ ልማት ቢሮ በህገ ወጥ የነዳጅ ዝውውርና ንግድ ተሳትፏል ያላቸውን 40 ሰዎች አስሮ ክስ እንደመሰረተባቸው ለአሜሪካ ድምጽ አስታወቀ። ዮናታን ዘብዲዮስ ዝርዝር አለው።
በሲዳማ ክልል የንግድና ገበያ ልማት ቢሮ ምክትል ኃላፊና የንግድ አስራርና ቁጥጥር ዘርፍ ኃላፊ አቶ ቡርቃ ቡጥላም በኮንትሮባንድ የነዳጅ ዝውውርና ንግድ ተሳትፏል ያላቸውን 40 ሰዎችን ቢሮው ማሳሰሩና ክስ መመሰረቱን ለአሜሪካ ድምጽ አስታውቋል።
አጠቃላይ ክልል ውስጥ በዚህ ጉዳይ ብቻ በተሰራው ማለት ነው፣ ላኛው ሳይጨምር በዚህ ሂደት በዚህ የተሳተፉ በተጨማሪ በህገ ወጥ ንግድ የተሳተፉ ወደ 40 የሚሆኑ ሰዎችን ክትትል ተደርጎ ምርመራ የተጋደ በህግ ስርዓት እየሄደ ያለበት ሂደት አለ። እነዚህን ጉዳዮች አጠናክረን እየቀጠልን ያለ ነው። አሁን ይሄ ለውጥ መጥቷል። ይሄ በተሰራው ስራ ብክነቱን መቀነስ ችለናል። አንደኛ፣ ሁለተኛ ተጠናክሮ መቀጠል አለበት ብለን አሁን በሁለተኛው ምዕራፍ እየሰራን ያለ ነው። እዚህ ከተማ አዋሳ ከተማን ጨምሮ ዞን ከተሞች፣ ወረዳ ከተሞች ላይ ከፍተኛ የሆነ የነዳጅ ህገወጥ ቤንዚን ንግዶች አሉ። ዋና ዋና ከተሞች አዋሳ ከተማን ጨምሮ ዞን ከተሞች ላይ በዚህ በተወሰደው እርምጃ የተሰራው ስራ ለውጥ የመጣ ቢሆንም ወረዳ ከተሞች ላይ፣ ማዘጋጃ ባሉባቸው ከተሞች ላይ፣ ገጠር ከተሞች ላይ ይህ ስርጭት አሁንም የህገወጥ ንግዱ ሙሉ በሙሉ እንደ ሐዋሳ ማስቀረት ስላልተቻለ ይህን አጠናክር መቀጠል አለብን ብለን ወስደናል።
ቢሮ በህገወጥ መንገድ ሲሸጥ የነበረውን 38,000 ሊትር በንዚን መያዙና 3.4 ሚሊዮን ብር ሸጦ ወደ መንግስት ካዜና ገቢ ማድረጉንም ምክትል ኃላፊው ገልጿል። ከማደያ እየቀዱበት ወደ ጥቁር ገበያም እየወሰዱ ሲሸጡበት የነበሩ ያሏቸውንም 28 ሞተር ሳይክሎችና 10 ተሽከርካሪዎችም በፖሊስ ቁጥጥር ስር መሆናቸውን አመልክቷል። ባለፉት 2 ወር ውስጥ 5 ነዳጅ ማደያዎች ለተወሰነ ጊዜ ስራ አቋርጠው እንዲዘጉ መደረጉን አመልክተው የነዚህ ማደያ ባለቤቶች ከጥፋታቸው መታረማቸውን ቃል ገብተው በፍርማቸው ካረጋግጡ በኋላ በገንዘብ መዋጮም ወደ ስራ እንዲመለሱ መደረጉን አመልክቷል። በተለይም ለጥቁር ገበያ ቤንዚን ለሸጠም አንዱን ማደያም በ400,000 ብር መቅጣታቸውን አስረድተዋል።
ንግድና ገበያ ልማት ቢሮን፣ የጸጥታ ቢሮ፣ ፖሊስ ኮሚሽንን፣ መንገድ ልማትና ትራንስፖርት ቢሮን ጨምሮ ሌሎችም ጉዳዩ መለከታቸው ቢሮዎችን ያዋቀረ አዲስ ግብረ ኃይል ተዋቅሮ ወደ ስራ ገብተናል። ስለዚህ የሚቀርበው ቤንዚን መባከን የለበትም በሚል የግብረ ኃይል በሰራው ስራ ለውጦች መጥተዋል። ከዚህ በፊት ማዳያዎች በሁለት ቀን በአንድ በሶስት ቀን የሚጨርሱት ቤንዚን እስከ 3 4 5 ቀን እንዲደርስ በፕሮግራም መሰረት እንዴት ተደርጓል ለውጥ ነው። ከዚህ በፊት ተመላልሶ የሚቀዱ መኪናዎች፣ ተሽከርካሪዎች፣ ሞተር ሳይክሎች ሁላ ቁጥጥር እየተደረገ የሚቀንሱበት ሂደት መጥቷል። በእነሱ ላይ እርምጃ የመውሰድ ስራ ሰርተናል። በዚህ መነሻ ከማዳያዎችም ከሌሎች ክልሎችም የሚገቡ የነበሩ የነዳጅ ዝን በየቤቱ በፍቃድ ሳይሰጣቸው ሲነግዱ የነበሩትን ጨምሮ ወደ 38000 ሊትር የሚሆን በዚህ ግብረ ኃይል ብቻ ሰብስበን ወደ ህግ አምጥተን ለመንግስት ገቢ እንዲሆን ተደርጎ ወደ 3.4 ሚሊዮን የሚሆን ብር ተሽጦ ለመንግስት ገቢ ሆነበታል።
አቶ ቡርቃ ሲናገሩም ቢሮ በነዳጅ ግብይት ላይ ተስተዋለውን ችግር ለመቅረፍ በወሰደው እርምጃ ለውጥ ተገኝቷል ባይናቸው። ወንደሰን ሽመልስ የተባለ አንድ የታክሲ ሹፌር ግን ችግሩ የተባባሰው የክልሉ መንግስት ግብረ ኃይል በማቋቋም ገውጥነትን ለመከላከል ዘመቻ ከጀመረ ወዲህ ነው ሲሉ ሁኔታውን ለአሜሪካ ድምጽ ተናግሯል።
ባክ ማርኬት ምንም የቀረበት ሁኔታ የለም እና እንደውም የባስ የተባባሰ ሁኔታ ነው ያለው አሁንም ቢሆን ማለት ነው። እና ምንም ለውጥ የለም አንዴ በጣም እንጂ በ8 ቀን በ7 ቀን ነው የሚመደበው እና ለዚህ መኪና የተፈቀደለት ለ3 ቀን አለ ነው ሊሰራ የሚችለው እና የቀረውን ቀን ተቀምጠን ሌላ ቦታ ነው እናሳልፍ ያለ ስራ እና ያ ቀን እስኪደርስ ድረስ ራሱ የሰራነው ብር ይባክን።
አሁንም ረጃጅም ሰልፎች በየማዳያዎች ምሮሩና ከሌሊት አንስቶ ለሰዓታት እንደሚሰለፉ የታክሲ ሹፌር የሆነችው አበራሽ ኃይሉም ለአሜሪካ ድምጽ ተናግረዋል።
ፍሬናና የትንሽ 3 አመት አካባቢ ሆነኛል ያው በዚህ ስራ ነው መተዳደራውና በፊት ጥሩ ነበር። አሁን ያለው ሁኔታ በቤንዚን በጣም ከባድ ነው። ምክንያቱም እንወጣው 10 ሰዓት ነው መለቀቅልን 11 ሰዓት አካባቢ ነው እና ምናገኘው በሳምንት አንድ ነው። ሱን ተሰልፈን ቀን ሙሉ ውለን እስካሁን ቀን ሙሉ እዚህ ነው ያለነውና በጣም አስቸጋሪ ሁኔታ ላይ ነው ያለው።
አንድ በመንግስት ተቋም እንደሚሰሩ የምናገሩና ስማቸው እንድትጠቀስ አልፈልጉ የከተማው ነዋሪ የነዳጅ ዋጋ መጨመሩ ያስከተለው የኑሮ ውድነት እንዳለ ሆኖ እጥረቱ በቀጥታም ሆነ በተዘዋዋሪም የትራንስፖርቱን ዋጋ በማናሩ በኑሮአችን ላይ ከፍተኛ ጫናም አሳድሯል ሲሉ አክሏል። በእንቅርት ላይ ጆሮ ደግፍ እንዲሉ ይህ መሆኑ ከኑሮ ውድነት ጋር ተዳምሮ ከአቅማችን በላይ ሆኗል ሲሉ ምሬታቸውን ገልጿል።
በሐዋሳ ከተማ ከፍተኛ የሆነ የነዳጅ እጥረት ነው ያለው። ስለዚህ በማንኛውም ሰዓት የታክሲ አሽከርካሪዎች ዋጋ ይጨምራሉ። ስለዚህ እሱን አፎርድ ለማድረግ እሱን ለማግኘት ደግሞ የኛ ደሞዝ በቂ አይደለም። አሁን ከኮሪደር ልማት ጋር ተያይዞ መንገዶች ይዘጋሉ። ስለዚህ መንገድ በተዘጋ ቁጥር ደግሞ ተጠቃሚው ላይ ዋጋ ጭማሪ ያደርጋሉ። እሱን ለማድረግ ደግሞ ደሞዛችንም በቂ አይደለም። የኑሮ ውድነቱ እየጨመረ በሄደ ቁጥር የኛ ደሞዝ ባለበት ነው የቆመው። ስለዚህ ከፍተኛ ችግር ውስጥ ነው ያለነው።
የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ቡርቃ ቡጥላም ችግሩ ሙሉ በሙሉ ያልተቀረፈውና በከተማው አሁንም ረጃጅም የነዳጅ ሰልፍ ያልቀነሰው የክልሉ የነዳጅ ፍላጎትና አቅርቦቱ ስለማይመጣጥን ነው ብሏል።
ከሰልፍ ጋር ሰልፉን ማስቀረት ያልቻል ነው በተወሰኑ ማዳዎች ላይ ስለሚገኝ ማለት ነው። ተሽከርካሪዎቹ በጣም ቁጥራቸው በርከት ያለ ስለሆኑ በዚህ መነሻ ሰልፉን አሁን ማስቀረት አልቻለም ብንናገር። ከዚህ ጋር ተያይዞ የሚነሱ ጥያቄዎች አልቋል ማህበረሰቡ የሚያነሳቸው። ይሄ ቁጥጥር ከጀመረ በኋላ ትንሽ ዋጋም ጨምሯል። ልክ ነው። እንዴት ነው ጨመረው? ከዚህ በፊት ከዚህ ማዳ ብቻ የሚቀዳ ነበር ማህበረሰቡ ሲጠቀም ነበር። ምክንያቱም ከሌሎች ክልሎችም በብላክ ማርኬት ከፍተኛ ይገባ ነበር። ይሄንን ጥንካራ ክትትል አድርገንኛ እንዳገባ አድርገናል። በዚህ መነሻ ብላክ ማርኬት ላይ ያለው አሁን አላሳለ ከተማ ላይ ቀንሶ አታገኙ በሃላንድ ይዞ የሚስኖር ከፍተኛ ቁጥጥር ያደረግን ያለ ነው።
የነዳጅና ኤነርጂ ባለስልጣን ዋና ዲሬክተር ሰረላ አብደላ ችግሩ የተፈጠረው በአቅርቦት እጥረት ብቻ ሳይሆን በህገ ወጥነትም ጭምር ነው ብሏል።
ዲስትሪቢሽን ኔትወርክ ላይ አልፎ አልፎ የሚያጋጥሙ ችግሮች አሉ። ምክንያቱም 75% አካባቢ ኦልሞስት 80% የሚባል የሚመጣው ከእንትን ነው፣ ሱዳን ነበር የሚመጣው። ስለዚህ አሁን ያ ዲማንድ በሙሉ ወደዚህ ዞሯል። አልፎ አልፎ ደግሞ የዚህ ተርሚናሉ በተለያዩ ምክንያቶች መንገራገጮች ይገጥሙናል። ምክንያቱም ሲሰራ የዛሬ 19 ዓመት አካባቢ ይሁን ያለውን ካንድ ነጥብ 6 ወራ 4.1 ሜትሪክ ቶን አካባቢ ታሳቢ ያደረጋል ነበር። አሁን 4.1 ሜትሪክ ቶን ነው እንደ አጠቃላይ እንደ ሀገር የሚገባው። ሶ ከሱ ጋር ተያይዞ ያሉ ቻሌንጆች አሉ። አምና በጣም ተቸግረን ነበር። ዘንድሮ ግን በተወሰነ መልኩ ችግሮቹ ቀስ ተብሎ የአንዳንዱ የሜንቴናንስ የሚፈልጉትን ሜንቴናንሶች እየተፈቸ ነው ያሉት።
በቴክኖሎጂ የታገዘ ቁጥር ለማድረግ ስማርት ፊውል ስቴሽን የተሰኘ ዘመናዊ አሰራር ባለስልጣኑ እየዘረጋ እንዳለም አመልክቷል።
ፊውል ሰፕላይ ቼን ማኔጅመንቱ ጋር አብሮ ኢንተግሬት ተደርጎ ለመስራት የምናስባቸው እና እሱም በቅርብ ጊዜያቶች ወደ ተግባራ ስናስገባቸው ምናልባት ይሄ በየቦታው የምትወጣውንም ነዳጅ አውቶማቲክ ፓንኬጂንግ ይሄ ፎቦች ስለሚኖሩት ሴንሰሮች ስለሚኖሩት በዛ መሰረት የቁጥጥር ስርዓቱን ሞር በጣም አድቫንስድ ማድረግ አሁን ከተደረሰበት ቴክኖሎጂ፣ ሁለተኛው ደግሞ የቁጥጥር ስርዓቱንም የህዝቡን በየቦታው የሚነሱትንም በትክክል ሰፕላዩ ለተደራጅ ፐርሰን መድረሱንም ማየት የሚቻልበት የመኪና ተመላልሶ ይሄ የሚያረገውንም ትሬስ አድርጎ አካውንተብል ለማድረግም ይጠቅመናል።
የክልሉ ንግድና ገበያ ልማት ምክትል ቢሮ ኃላፊ አቶ ቡርቃም ለሲዳማ ክልል እስከ 8.8 ሚሊዮን ሊትር ነዳጅ ቢያስፈልግም እየቀረበ ያለው 2.8 ሚሊዮን ሊትር ብቻ ነው ብሏል። በክልሉም 7000 ባለ 3 እግር ባጃጆችን ጨምሮ 68000 ተሽከርካሪዎች መኖራቸውን ማስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን ትይዛለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን በባለቤትነት እንድትረከብ እንደሚፈልጉ ተናግረዋል። ይህ ሐሳባቸው ታዲያ የጋዛ ነዋሪዎች ዮርዳኖስና ግብጽን ጨምሮ በሌሎች ሀገሮች እንዲሰፍሩ ለማድረግ እቅድ እንዳላቸው ካሁን ቀደም ከተናገሩትም ገፋ ያለ ሐሳብ ነው። ፕሬዚዳንት ትራምፕ ይህን ሐሳባቸውን የገለጹት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ተቀብለው ባስተናገዱበት ወቅት ነው። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓትሲ ዊዶ አስኳራ ያደረሰችልን ዘገባ ቆንጅታዬ ታቀርበዋለች።
ፕሬዚደንት ትራምፕ አስደንጋጩን ይህንን ፍላጎታቸውን ያሳወቁት እንደ አውሮፓውያን የዘመን አቆጣጠር ጥር 19 ቀን በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ በብዙ መቶ ሺዎች የተቆጠሩ የጋዛ ነዋሪዎች ወደ ወደመው መኖሪያቸው እየተመለሱ ባሉበት በዚህ ወቅት ነው።
The US will take over the Gaza.
United States ጋዛን ትቆጣጠራለች እናም ስራ እንሰራበታለን።
ፕሬዝደንቱ በቅርቡ የጋዛ ሰዎች ዮርዳኖስንና ግብጽን ጨምሮ ወደ ሌሎች ሀገሮች ሄደው ቢሰፍሩስ የሚል ሐሳብ አመንጭተው እንደነበረ ይታወሳል። የትናንቱ ደግሞ ከዚያ ገፋ ያለ ነው። እናለማውና የመካከለኛው ምስራቅ ሪቪየራ ሲሉ ወደ ጠሩት እንቀይረዋለን ሲሉ ፍላጎታቸውን ገልጸዋል።
ዩናይትድ ስቴትስ ያን መሬት በባለቤትነት ታስተዳድራለች፣ ታለማዋለች፣ ብዙ ሺህ የስራ እድል ትከፍታለች፣ ግሩም ቦታ ይሆናል የሚለውን ሐሳብ ያነጋገርኳቸው ሰዎች በሙሉ ወደውታል። ታይቶ የማያውቅ ግሩም ቦታ ነው የሚሆነው። ምክንያቱም እስካሁን እዚያ የሚታየው ሞት፣ ውድመትና ፍርስራሽ ብቻ ነው።
ትራምፕ ይህንን የተናገሩት ትናንት ማክሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በዋይት ሀውስ ተቀብለው ባስተናገዱበት ወቅት ነው። ጠቅላይ ሚኒስትሩ በበኩላቸው
ከአሁን በፊትም ይህን ተናግሬያለሁ፣ አሁንም ደግሜ እናገራለሁ። እስራኤል በዋይት ሀውስ እንደ እርሱ ያለ ታላቅ ወዳጅ ኖሯት አያውቅም።
ፕሬዚደንት ትራምፕ ለ15 ወራት በተካሄደው ጦርነት የዳሸቀችውን ጋዛን እንዴት አድርገው ለመቆጣጠር እንዳቀዱ በዝርዝር የተናገሩት ነገር የለም። የዩናይትድ ስቴትስ ወታደሮች አይላኩም ብለውም ቁርጥ አድርገው አላሳወቁም። ጋዛን የመቆጣጠር ሐሳባቸው እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት እስራኤልና የአረብ ሀገሮች መካከል ግንኙነት እንዲጀመር ያደረገው የአብርሃም ስምምነት ሳውዲ አረቢያን እንዲያካትት ለማድረግ ካላቸው እቅድ ጋር እንዴት እንደሚያጣጥሙትም ግልጽ አይደለም። ሳውዲ አረቢያ ለእስራኤል እውቅና የምትሰጠው የጋዛው ጦርነት ሲያከትምና ፍልስጤማውያንን ለራሳቸው ሀገረ መንግስት የሚያበቃ ሂደት ሲኖር ብቻ ነው ብላ አስታውቃለች። ሚሬቴ መብሮክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። የሚከተለውን አስተያየት ሰጥተዋል።
Shuffling them out of Palestine into
ከፍልስጤም አውጥቶ ወደ አጎራባች ሀገሮች በማጋዝ መጀመሩ ስኬታማ ከሄድ አይደለም። ስለዚህ ከበድ ያለ አንድምታም ያስከትል ይመስለኛል። ይህን ካልኩ በኋላ ግን ፕሬዝዳንት ትራምፕን በሚመለከት በሌሎችም ብዙ ጉዳዮች የማናውቀው እንዳለ ሁሉ በዚህኛውም ምን እንደሚያደርጉ መጠበቅ ብቻ ነው ያለብን።
የትራምፕ ጋዛን የመያዝ ሐሳብ የኋለኛው የተስፋፊነት ፍላጎታቸውን ያሳዩበት ነው። ካሁን በፊት ግሪንላንድን ከዴንማርክ ለመረከብ እንዲሁም ፓናማ ቦይና ካናዳን ወደ ዩናይትድ ስቴትስ ለመጠቅለል እንደሚፈልጉ ተናግረዋል። ፕሬዚደንቱ ትናንት ጠቅላይ ሚኒስትር ኔታንያሁን ከመቀበላቸው ቀደም ብለው ኢራን ላይ የኒውክሌር የጦር መሳሪያ እንዳትታጠቅ ጫና ለማድረግ የጀመሩት ጠንካራ ዘመቻ እንደገና እንዲቀጥል መመሪያ ሰጥተዋል። ዩናይትድ ስቴትስ ፍልስጤማውያን ስደተኞችን ለሚረዳው የተባበሩት መንግስታት ድርጅት ተቋም የምትሰጠውን ድጋፍ አስቁመዋል። ጸረ ሴማዊ ሲሉ ከጠሩት የመንግስታቱ ድርጅት የሰብአዊ መብቶች ካውንስልም ዩናይትድ ስቴትስን አስወጥተዋታል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በትንታኔ መጽሔት ዝግጅታችን ደግሞ የያዝነው ወደ ናይጄሪያ የሚያቆየንን ዘገባ ነው። ናይጄሪያ በዩኤስኤአይዲ እግድ ምክንያት የሚደርሱ ተጽዕኖዎችን ለመቅረፍ የሚያስችል እርምጃ ይፋ አድርጋለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለውጭ ሀገራት የሚሰጡ የገንዘብ ድጋፎችን ለዘጠና ቀናት ማገዳቸውን ተከትሎ የናይጄሪያ ባለስልጣናት በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ ይንቀሳቀሱ ለነበሩ የጤና ፕሮግራሞች የሽግግርና ዘላቂ እቅድ የሚያዘጋጅ ኮሚቴ አቋቁመዋል። የተለያዩ ሚኒስትሮች የተካተቱበት ኮሚቴም ወሳኝ የሆኑ የጤና ፕሮግራሞች አዲስ የገንዘብ ድጋፍ እንዲያገኙ ለማድረግ እየሰራ ይገኛል። ቲሞቱ አቢዙ በዚህ ዙሪያ ከአቡጃ ያደረሰን ዘገባ አለ፣ ስመኝሽ የቆየ ታቀርበዋለች።
የናይጄሪያ የጤና ሚኒስትር እንዳስታወቀው ከናይጄሪያ የገንዘብ የጤናና የአካባቢ ጥበቃ ሚኒስትር መስሪያ ቤቶች የተውጣጡ ባለስልጣናትን ያካተተው ኮሚቴ ለኤች አይ ቪ፣ ለሳምባ ነቀርሳና ለወባ ሕክምና የሚወስዱ ህሙማን በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አለመረጋጋት ምክንያት መሰናክል እንዳይገጥማቸው እየሰራ ይገኛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ስልጣን ከያዙ በኋላ ከወሰዷቸው አስቸኳይ እርምጃዎች መካከል የውጭ እርዳታ ለዘጠና ቀናት እንዲቆም ትዕዛዝ ማሳለፍ ቢሆንም ከቀናት በኋላ ለነፍስ አድን ሰብአዊ እርዳታ፣ ለመድኃኒት፣ የሕክምና አገልግሎት፣ ምግብና መጠለያ የሚደረግ እርዳታ በጊዜያዊነት እንዲቀጥል ፈቅደዋል። እነዚህ ሰብአዊ እርዳታዎች ቢቀጥሉም ግን ዩናይትድ ስቴትስ ለዓለም ጤና ፕሮግራሞች የምታደርገው ድጋፍ ቀጣይነት ስጋት ውስጥ እንደወደቀ ነው። በመሆኑም የህዝብ ጤና ባለሙያ የሆኑት ኢጂኬ ኦርጂ ናይጄሪያ ለአሜሪካ የገንዘብ ድጋፍ መቋረጥ ምላሽ ለመስጠት የምታደርገውን ጥረት አድንቀዋል።
ይህ ማለት ስላለ ሁኔታ ግምገማ ያደርጋሉ። ያ ደግሞ ለመንግስት ምክረ ሀሳብ እንዲያቀርቡ ይረዳቸዋል። አሜሪካ የዘጠና ቀን የግምገማ ጊዜ የሰጠችው በናይጄሪያ የኤች አይ ቪ ፕሮግራምን የመቀጠል ጠቀሜታ ስለተረዳች ነው። ግን ከግምገማ በኋላ የገንዘብ ድጋፉን መቀጠል አንፈልግም ሊሉ የሚችሉበት እድሉ አለ።
ናይጄሪያ ከዩናይትድ ስቴትስ ከፍተኛ የውጭ እርዳታ ከሚያገኙ ሀገራት አንዷ ስትሆን እንደ አውሮፓውያን አቆጣጠር በ2023 የተቀበለችው የ1.02 ቢሊዮን ዶላር የተሰጣት እንደ ዩኤስኤድ ባሉ ተቋማት አማካኝነት ነው። ዩኤስኤድ ለናይጄሪያ የሚሰጠው የገንዘብ ድጋፍም ለኤች አይ ቪ ኤድስ ሕክምና፣ ለእናቶችና ህጻናት እንክብካቤ እንዲሁም በሽታን ለመከላከል በሚደረጉ ጥረቶች ከፍተኛ ሚና ይጫወታል። ሰኞ ዕለት የናይጄሪያ ፌዴራል የስራ አስፈጻሚ ምክር ቤት ለጤና ሴክተር ማሻሻያ የሚውል 1 ቢሊዮን ዶላር በጀት ያጸደቀ ሲሆን ለሚቀጥሉት 4 ወራት የኤች አይ ቪ ህክምና የሚውሉ 150,000 ፓኬጆችን ለመግዛት ተጨማሪ 3.2 ሚሊዮን ዶላር መድቧል። አዲሱ የገንዘብ ድጋፍ የመጀመሪያ ደረጃ ጤና አገልግሎቶችን፣ የእናቶችና ህጻናት ጤና ድጋፎችን እንዲሁም የጤና ባለሙያዎች ስልጠናን ለማሻሻል እንደሚረዳም ተገልጿል። ነገር ግን የጤና ዘርፉ ማሻሻያ ጥምረት ዋና ጸሐፊ የሆኑት እንዳዮ ይወት እነዚህን ፕሮግራሞች ያለ አሜሪካ ድጋፍ መቀጠል ከባድ ይሆናል ይላሉ።
ገንዘቡን
በወቅቱ በሚለቁበት ጊዜ እንኳን እርዳታ የሚፈለግበትን ሁሉንም አካባቢ ለመሸፈን አይችሉም። ስለዚህ ምናልባት የሁለት ወይም የሶስት ዓመት ጊዜ ሊወስድ ይችላል።
ወደ 1.8 ሚሊዮን የሚጠጉ ናይጄሪያውያን ከኤችአይቪ ጋር ይኖራሉ። ሀገሪቱ በዓለም ከፍተኛውን የወባ ሞት ቁጥርም የያዘች ሲሆን በሳምባ ነቀርሳ በሽታም ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች። በመሆኑም ይወት ናይጄሪያ ለጤና ፕሮግራሞች አዲስ አጋር ያስፈልጋታል ብለው ያምናሉ።
ጤና ዘርፍ ብዙ አካሄድ ይፈልጋል። በአጋርነት ነው የሚሰራው። እንደ ሀገር ለብቻ መደረግ የማይገባቸው ነገሮች አሉ። የጤና ስራዎችን በገንዘብ ለመደገፍ ከብዙ አጋሮችና ባለድርሻ አካላት የሚገኙ ምንጮችን መጠቀም ነው የሚመከረው።
በአሁኑ ጊዜ ከናይጄሪያ አመታዊ በጀት 4% ብቻ ነው ለጤና ዘርፉ የሚውለው። ይህም እንደ አውሮፓውያን አቆጣጠር በ2001 የአፍሪካ መሪዎች የበጀታቸውን 15% ለጤና ለማዋል ከተስማሙበት የአቡጃ ስምምነት እጅጉን ያነሰ ነው። አሜሪካ ያስቀመጠችው የዘጠና ቀናት ገደብ ሲያልቅ ውሳኔዋን ትቀይር እንደሆነ እስካሁን ግልጽ አይደለም። ሆኖም ነገሮች እርግጠኛ ባልሆኑበት ወቅት ፖሊሲዎችን በጥንቃቄ መተግበርና አዲስ አጋርነትን መፍጠር ለናይጄሪያ የተሻለው መንገድ ሊሆን እንደሚችል ተንታኞች ይመክራሉ። በቲሞቲ ኦቢየዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የትንታኔ መጽሔት ዝግጅታችን ይቀጥላል። አሁን ደግሞ ወደ ኢትዮጵያ ጉዳይ እንመልሳችሁ። የጅቡቲ መንግስት በአፋር ክልል ሲያሩ ቀበሌ ነዋሪዎች ላይ በድሮን አድርሶታል የተባለውን ጥቃት በተመለከተ እንደሚያወግዙት በአፋር ክልል የሚገኙ ተፎካካሪ ፓርቲዎች አስታወቁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ባወጡት መግለጫ ድርጊቱ ሰላማዊ ሰዎችን ኢላማ ያደረገ ነው ሲሉ ኮንነውታል። የጅቡቲ የጸጥታ ኃይሎች በበኩላቸው ባለፈው እሁድ በሰጡት መግለጫ አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ 8 የቡድኑ አባላትና ለጊዜው ቁጥራቸው ያልታወቀ ሲቪሎችን መግደላቸውን ባለስልጣናቱ አስታውቀው ነበር። ዘጋቢያችን መስፍን አራጌ አፋር ሰበራ ተጉዞ በሆስፒታል ውስጥ ባካሄደው ቃለ ምልልስ በሆስፒታሉ በጉዳት ደርሶባቸው የተኙ ነዋሪዎችን አነጋግሯል። ይህንን የተመለከተ ዘገባ ቀጥሎ ይቀርባል።
በአፋር ክልል የሚንቀሳቀሱት የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ትናንት ጥር 27 ቀን 2017 ዓ.ም ባወጡት የጋራ መግለጫ የጅቡቲ መንግስት በአፋር ክልል ኤሌዳ አር ወረዳ ሲያሮ በተባለው ቀበሌ ላይ ፈጽሞታል ያሉትን የድሮን ጥቃት አውግዘዋል። ድርጊቱ በአፋር ክልል ሲያሮ ቀበሌ ላይ ብቻ የተፈጸመ ሳይሆን በኢትዮጵያ ሉዓላዊነት ላይ የተቃጣ በደል ጭምር ነው ያሉት ፓርቲዎቹ በጥቃቱ ህይወታቸውን ያጡትም ሆነ የአካል ጉዳት የደረሰባቸው ሰላማዊ ሰዎች ናቸው ብለዋል። በመግለጫው ዙሪያ በተለይ ለቪኦኤ አስተያየት የሰጡት የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል የድሮን ጥቃቱ በማናለብኝነት የተፈጸመ ይቅር የማይባል ወንጀል ነው ሲሉ ከሰዋል።
በክልላችን የጅቡቲ መንግስት በድሮን መሳሪያ ህብረተሰቡን ጨፍጭፏል። ሲያሩ በተባለ በኤልዳር ቀበሌ ኤልዳር ውስጥ ባለ ቀበሌ ላይ ብዙ ህዝብ ተፈጅቷል።
በጥቃቱ ህይወታቸውን ያጡ የአካል ጉዳት የደረሰባቸው እንዳሉም አክለው አብራርተዋል። አቶ መሐመድ
ታላይ ብርግጣ ደረሰ ነው ተጎጆቹ እዙ ድረስ ንግቲ ድረስ መጥተዋል። ሆስፒታል አብዛኛዎቹ እዛው ተቀብረዋል። ስለዚህ ሟች ከስምንት በላይ ሰው ሞቷል። ቁስሉ ደግሞ ወደ ዘጠኝ አካባቢ ይደርሳሉ። ህጻናት፣ ሴቶችም አሉ። በአብዛኛው የአካባቢ ህዝብ እንግዲህ አርብቶ አደር ነው። ድንበር ለድንበር ተከራሪ ስለሆነ አብዛኛው ወደዛ ሄዳል። እዚህ ከብት አርቢ ስለሆነ ውሃ ባለበት ሳር ባለበት የሚንቀሳቀስ ህብረተሰብ ነው። ስለዚህ በሰፈራቸው ላይ ነው ድሮን መጥቶ ያረከፈከባቸው።
በአፋር ክልል የሚገኘው የዱብቲ ሆስፒታል ስራ አስኪያጅ ዶክተር ሁሴን አደን በጥቃቱ ጉዳት ደርሶባቸው ወደ ሆስፒታሉ የመጡና ሕክምና በማግኘት ላይ የሚገኙ መኖራቸውን አረጋግጠዋል።
ከዛ አካባቢ የመጡ 1-5 የሚሆኑ የተጎዱ ታካሚዎች አሉ። ከአምስቱ ያው ሁለቱ ናቸው ትንሽ ከበድ የሚባል ወይም ደግሞ ኮምፕሬሽን መግባት እና እንትን የሚል ጥቃት የሚያስፈልጋቸው የነበሩት ከነዚህ ውስጥ አንድ ሴት ነበረች። እሷም ያው ሁለት እግሯ ላይ የመሰበር አደጋ የደረሰባት እና እንደዚሁም ደግሞ ፍንጣሪ ብረቶች የተለያዩ ሰውነት ክፍሎች ላይ እግር ላይ እንደዚሁም ደረት አካባቢ ላይ የፍንጣሪዎች ነበራቸው። እንደዛ አይነት ምልክቶች ነው ወይም ችግር ነበራቸው፣ አደጋዎች ነበሯቸው። እነሱን እንግዲህ ኦፕሬሽን አስገብቶ መውጣት የምንችለውን አስወጥተን ካረንትሊ
የጅቡቲ የጸጥታ ኃይሎች በበኩላቸው አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ 8 የቡድኑ አባላትና ለጊዜው ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናቱ እሁድ ዕለት አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር 6 ኪሎ ሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃት እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። 8 አሸባሪዎች ተገድለዋል ያለው መግለጫ ነገር ግን የሀገሪቱ ሲቪል ዜጎችም ህይወታቸውን አጥተዋል ብለዋል። በሆስፒታል ውስጥ በድሮን ጥቃቱ ጉዳት ደርሶባቸው ህክምና በማግኘት ላይ መሆናቸውን የነገሩን የሲያሩ ቀበሌ ነዋሪዋ ወይዘሮ ማርያም መሐመድ ጥቃቱ በድንገት መፈጸሙን ተናግረዋል።
እነሱ ጋር ሰው ሙታል ብዬ ወደዛ ሲሄድ እንደገና ዳግም የመጣችው እኔም መታች።
የሞቱ የቆሰሉ ሌሎች አሉ።
ረብቴ ዱንቴ ሚግርሲ መራትን የማይለያ ቆሰሉ አሉ። ረብቴ ሚ አምስት ሰው ሞቷል በዛን ቀን።
በጥቃቱ የወይዘሮ መሬም እህትን ጨምሮ ሌሎችም መገደላቸውን የተጎጂዋ ቤተሰብ እንደሆኑ የገለጹልን ሐሙድ በዱል ጠቁመዋል።
መጀመሪያ ሶስት ሲሞት ቀብር ላይ ነበር። ሁለተኛ ጊዜ ቀብር ሊቀበሩ የነበሩ ሰዎች ላይ ተመታች። እዛን ሰዓት ሁለተኛ ላይ ብዙም አልተጎዳም። አንድ ሰው ትንሽ በኋላ ሙቷል እንጂ ትንሽ ተጎድቷል። የተጎዳ ልጅ ተሰክሞ ሲመጣ ማለት ነው። ቤት ላይ ያለው እነሱ ሴቶች አሁንማ ለቀብር የቀበሩ ሰዎች ሞቷል ብሎ መታ። ሲመቱ ያለ ሲገናኙ ነገናኙ ከተገናኙበት ሰዓት ነው።
የአፋር አብዮታዊ ዲሞክራሲ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል በበኩላቸው ተጠያቂነት ሊሰፍን ይገባል ብለዋል።
ይህን ጉዳይ የኢትዮጵያ መንግስት ሊከላከለው ሊሟገትለት የሚገባ ጉዳይ ነው። ይሄ ጉዳይ የመጀመሪያውም አይደለም። ከአሁን በፊት ሁለቴ ደብድባለች፣ ግን ሰው ላይ ጉዳት አልደረሰም፣ ብዙም አልተሰማም። ከዚህ በፊት ደግሞ ከአራት ወሮች ነው ከአምስት ወር ፊት ኦብኖ ቀበሌ ላይ በዚህ በአፋንቦ በኩል ኦብኖ ቀበሌ ላይ መደበኛ የጅቡቲ ሰራዊት መጥቶ ሁለት መንደር ቃጥሎ ሄደዋል። ስለዚህ እነዚህ ነገሮችን የኢትዮጵያ መንግስት አንድ ነገር ሊያደርጉ ይገባል። የማይችል ከሆነ ደግሞ ለህብረተሰቡ ተነሳሱ፣ ራሳቸው ተከላከሉ ካለ አፋር ህዝብ ይከላከላል፣ ራሱንም መቋቋም ይችላል። ስለዚህ መንግስት ባለበት ሁለቱም የተለያየ መንግስት በሆንበት አካባቢ በህብረተሰቡ ላይ የሚደርሰው ጭፍጨፋ ባለቤት ኖሮ ይገባል።
ከክልሉ ከፍተኛ አመራሮች ምላሽ ለማግኘት ጥረት ብናደርግም አመራሮቹ አዲስ አበባ ላይ በሚካሄደው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ ለመሳተፍ በመሄዳቸው አስተያየታቸውን ማካተት አልተቻለም። የጅቡቲ የጸጥታ ኃይሎች በጅቡቲ ወታደራዊ ይዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክቷል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ አስተባብላለች። የአፍሪካ ቀንድ የሶማሌኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ መልስ ሳያገኝ ቀርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የአማርኛ ቋንቋ አገልግሎት እየተላለፈ የሚገኝ ዝግጅታችን
እንደቀጠለ ነው። በካሊፎርኒያ ቃጠሎ ጉዳይ የኤዲሰን የኤሌክትሪክ አከፋፋይ ኩባንያ ተከሰሰ። በሎስ አንጀለስ ቃጠሎ የደረሰባቸው አካባቢዎች ነዋሪዎች በከተማይቱ የኤሌክትሪክ ኃይል አቅራቢ ድርጅት ላይ ክስ እየከፈቱ ነው። አንዳንድ ነዋሪዎች ይህ በሎስ አንጀለስ ከተማ ታሪክ ካሁን ቀደም ከደረሱ እጅግ አውዳሚ ቃጠሎች ሁሉ የከፋው መሆኑ የተነገረለትን ቃጠሎ የቀሰቀሰው የኤሌክትሪክ እሳት መሆኑን የሚያሳዩ ናቸው ያሏቸውን የቪዲዮ ምስሎች በማጋራት ላይ ናቸው። አካባቢውን ተዘዋውራ የጎበኘችው አንጀሊና ባግዳሳሪያን ነዋሪዎችን አነጋግራ ያደረሰችን ዘገባን አሉላ ከበደ እንደሚከተለው ይዞታል።
ያልታዲና ነዋሪው ፍሬድ ቫንደርሊንዴ ከ30 ዓመታት በፊት ለባለቤታቸው በስጦታ ያበረከቱትን በሐውልት መልክ የተሰራ ቅርስ ከቤታቸው ፍርስራሽ አመድ ውስጥ ፈልገው ለማግኘት ጥረት ይዘዋል። ባለፈው ታህሳስ ወር መገባደጃ ላይ ሰደድ እሳቱ አካባቢውን ማዳረስ በያዘበት ወቅት ቤታቸውን ከቃጠሎ ለማዳን የተቻላቸውን ሁሉ ለማድረግ መሞከራቸውን ቫንደርሊንዴ ያስረዳሉ።
I was here till 3:45 in the morning.
ከሌሊቱ 9:45 ድረስ ትንሿን የአትክልት ማጠጫ ቧንቧዬን ይዤ የእሳቱን ነበልባል ለማጥፋት እየሞከርኩ ነበር። ከዛ በግቢ የነበሩት የዘንባባ ዛፎች በሙሉ ድንገት ፈነዱና ከዛ ንፋሱ ብቻ ነበር ሲቀዝፍ የሚታየው። ምናልባት በሰዓት ከ50 እስከ 60 ማይል በሚገመት ፍጥነት ነበር የሚዘገዘገው። ያኔም ይህን ተቋቁሜ እሳቱን ለማጥፋት ምንም አይነት መንገድ አልነበረም።
የኢተኑ ሰደድ እሳት በግምት ከ5700 ሄክታር በላይ ስፍራ ያወደመ ሲሆን ይህም ባልታዲና መንደር አካባቢ ብቻ ለ17 ሰዎች ህልፈትና ከ9000 በላይ ህንፃዎች ውድመት ምክንያት ሆኗል። ይህንንም ተከትሎ አንዳንዶች ለቃጠሎ መነሳት ተጠያቂ ያደረጉትን በአካባቢው የኤሌክትሪክ ኃይል አቅራቢ የሆነውን የደቡባዊ ካሊፎርኒያውን ኤዲሰን ኩባንያን ከሰዋል። አንዳንድ የአካባቢው ነዋሪዎችም በተራራማ አካባቢ ከሚገኙ የኤሌክትሪክ ምሰሶዎች ካሉበት ስፍራ እሳቱ ሲነሳ የሚያሳዩ የፎቶግራፍና የቪዲዮ ምስሎች አሏቸው። ካልታዲና ነዳጅ ማደያ የኤሌክትሪክ መስመር እሳት ሲተፋና በአቅራቢያው የሚገኝ ዛፍ ሲያቀጣጥል ያሳያል። ዴቪድ አይዘንሃወር የደቡባዊ ካሊፎርኒያው የኤዲሰን ኩባንያ ቃል አቀባይ ናቸው።
We are fully cooperating with investigators and remain committed to a thorough and to
ከመርማሪዎች ጋር ሙሉ በሙሉ ለመተባበርና ትክክለኛና ግልጽ በሆነ መንገድ እንዲከናወን በቁርጠኝነት ተዘጋጅተናል። የቪዲዮ ምስሉ በጣም ጥንቃቄ የተሞላ ምርመራ የሚሻ ሲሆን ፖዋቂ ባለሙያዎች ከመታየቱ አስቀድሞ ግምት መሰንዘር ያለ ጊዜ የሚፈጸም ድርጊት ነው የሚሆነው።
የሰደድ እሳት በካሊፎርኒያ ክፍለ ግዛት ውስጥ ተደጋግሞ የሚገጥም ጉዳይ ነው። ባለፈው ዓመት ብቻ በግዛቲቱ ውስጥ ከ8000 በላይ ቃጠሎች መነሳታቸውን ባለስልጣናት መዝግበዋል። ይሁንና እንደ ስቴፋኒ ፔንሴል ያሉ ባለሙያዎች እንደሚያስረዱት ካሊፎርኒያ ውስጥ የሚነሳ አብዛኛው የሰደድ እሳት የሚቀሰቀሰው ከድርቅና ከኃይለኛ ንፋስ ይልቅ በሰዎች ነው።
throwing a cigarette out the window or they don't have a good
እሳቱ ጨርሶ ያልጠፋ ሲጋራ በመስኮት እየወረወሩ ነው። አለያም ሁለኛ የእሳት ማጥፊያ መሳሪያ የላቸውም ወይም ደግሞ የኤሌክትሪክ መስመር ተቋርጦ ነበር። ከቤት ውጪ ምግብ ያበሰሉ አለዚያም ደግሞ ርችቶች እየተኮሱ ሊሆን ይችላል። በካሊፎርኒያ በአብዛኛው የሰደድ እሳት ቃጠሎ መንስኤ ሰዎች የሚሰሩት ስህተት ነው።
በሰዎች የሚፈጠሩ ስህተቶችን ማስተካከል አዳጋች ቢሆንም የኤሌክትሪክ መስመሮችን ከምድር በታች ውስጥ ውስጡን መዘርጋት አንዱ ግልጽ መፍትሄ መሆኑን ቫንደርሊንድ ያስረዳሉ። ፔንሲል ታዲያ ያን ለማሳካት ግን አስፈላጊ ግብአቶችና የሚጠይቀው ከፍተኛ መጠን ያለው ገንዘብ ከባድ ያደርጉታል ይላሉ።
A power line that extends over very very flammable areas that
በጣም ተቀጣጣይነት ባለው ስፍራና ወጣ ገባ በበዛው መሬት ላይ የሚዘረጋ የኤሌክትሪክ መስመር ከመሬት በታች ውስጥ ለውስጥ እንዲተላለፍ ለማድረግ ብዙ ዋጋ ያስወጣል። ቀጥ ያለ ከፍታ ቦታ መውጣትና መውረድ ይጠይቃል። በቢሊዮን የሚቆጠር ዶላር ሊያስወጣም ይችላል።
ሆኖም የኤዲሰን ኩባንያ መሳሪያዎች ምክንያት ሆነው ከተገኙ ግን ምርመራው ብዙ ወራት እንደሚወስድ ይታመናል። በዩናይት ስቴትስ ታሪክ የከፋ መሆኑ በተነገረለትና 29 ሰዎችን ሕይወት የቀጠፈው እጅግ አውዳሚ ሰደድ እሳት ላደረሰው ጉዳት በብዙ ቢሊዮኖች የሚሰላ ወጪ ተጠያቂ ይሆናል።
ሴቶችን በትምህርት በእውቀት በክህሎት እንዲበረቱ የሚያበረታታ የሚያግዝ አጅሪት የተሰኘ ፕሮግራምን የተመለከተ ነው። በአዲስ ፓወር የሴቶች መብት ተቋም አማካኝነት ከአንድ ዓመት በፊት ይፋ የተደረገው አጅሪት መርሃ ግብር የድረገጽ ራዲዮ ወይም የፖድካስት ዝግጅት የተለያዩ እንዲሁም ደግሞ የተለያዩ ዘመቻዎችን የሚያከናውን መርሃ ግብር ነው። በፖድካስቱ ላይ በፖለቲካና ምጣኔ ሀብት እንዲሁም ጤናማ ግንኙነቶች ዙሪያ ውይይቶች ይደረጋሉ። በስርዓተ ጾታ ላይ ምርምር የሚያደርገው ተቋም ባለፈው አንድ ዓመት ጊዜ ውስጥ በትዳር አጋሮቻቸው፣ በፍቅር ጓደኞቻቸውና በቅርብ ሰዎቻቸው ጥቃት ስለሚደርስባቸው ሴቶችን ጥቃት በተመለከተ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ጨምሮ የተለያዩ እንቅስቃሴዎችን ያደርጋል። ኤደን ገረመው የተቋሙን መስራችና የስርዓተ ጾታ ተመራማሪ ሃና ለማን አነጋግራ ለዛሬ የሷ ድምጽ መሰናዶ እንደሚከተለው ይጻዋለች።
አንዲት ሴት በማህበረሰብ ውስጥ ጎላ ብላ መታየት ስትጀምር፣ ድምጿን ከፍ አድርጋ ስትናገር፣ የተለየ ሐሳብ ስታቀርብ በተለምዶ አጅሪት ትባላለች የሚሉት የአዲስ ፓወር ሃውስ የስርዓተ ጾታ ቡድን አባሎች ናቸው። ሃና ለማ የተቋሙ መስራችና የስርዓተ ጾታ ባለሙያ ናት።
እንግዲህ የአጅሪትን ፕሮጀክት ስናስበው ገና ከመጀመሪያ የመጣችልን አንዲት ወጣት ሴት ናት እና አንዲት ወጣት ሴት የተለያዩ ፕሮጀክቶቻችንን ስንሰራ ሁልጊዜ የሚያጋጥመን ነገር ስለሆነ ነው። ወጣት ሴቶች ተናጋሪ ሲሆኑ ራሳቸውን ለመግለጽ በሚሞክሩበት ሰዓት በአካባቢያችን በብዛት አጅሪት ተብለው እንደ ክፉ ነገር እያደረጉ እንደሆነ እንዲሰማቸው ይደረጋል እና ብዙ ጊዜ ወደ ጓዳ መግባት አለ ወይም ወደ ኋላ መመለስ አለ እንደዚህ አይነት መገፋት ሲደርስባቸው። እኛ ግን ይሄንን እንደውም ልትኮሪበት ይገባል፣ ተናጋሪ መሆንሽን፣ ተሰሚ መሆንሽን፣ ራስሽን ለመግለጽ ድፍረት ካለሽ በጣም ደስ የሚል እሴት እንደሆነ ወጣት ሴቶች እንዲያውቁ የጀመርናት ፕሮጀክት ናት ማለት ነው። ይሄ ነው ብራንዱ። በመጀመሪያ እንግዲህ ፖድካስት አድርገን ነው የመጣ ነው፣ ግን የተለያዩ ሀሳቦችም አሉ ከአጅሪት ፕሮጀክት ስር ለመስራት የምናስባቸው። አሁን ላይ ወጣት ሴቶች እርስ በርስ የሚነጋገሩበት አብረው በፖለቲካ ዙሪያ፣ በኢኮኖሚ፣ በማህበረሰባዊ ህይወት ዙሪያ የተለያዩ ፌሚኒስት የሆኑ ኮንቨርሴሽኖችን የሚያደርጉባት መድረክ ናት ማለት ነው።
የአጅሪት ፖድካስት አዘጋጆች በተለያዩ ሙያ ዘርፍ ላይ በትምህርትና በክህሎት ችሎታቸውን ያዳበሩ እንግዶችን በመጋበዝ ያወያያሉ።
ከተጀመረ አንድ ዓመት አልፎታል። የአጅሪት ፕሮጀክት ፖድካስታችንም አንድ ዓመት ቆይታለች። አንድ ሲዝንም ጨርሰናል። ብዙ አይነት ኮንቨርሴሽኖችን ማድረግ ችለናል። በዚህ የአንድ ሲዝን ቆይታ ውስጥ እርስ በርስ ብቻ ሳይሆን ማህበረሰባችን ምን ላይ ነው፣ ስለ ወጣት ሴቶች ምን አይነት አመለካከት አለው፣ በምን መልኩ መቀየር እንችላለን የሚለውንም ነገር በቂ መረጃ ሰጥቶናል ብለን እናስባለን። እና ለእኛ ሁል ጊዜ ለውጥ፣ በተለይ እንደዚህ አይነት ትልቅ ማህበረሰብ ውስጥ ያለ ለውጥ በአንድ ጊዜ የምንጠብቀው እንዲመጣ የምንጠብቀው ነገር እንዳልሆነ እናውቃለን። ጊዜ እንደሚፈጅ እንረዳለን። ለዛ ይህንን ኮንቨርሴሽን ለራሱ ማስጀመር መቻላችን ለእኛ ትልቅ ስኬት ነው ብለን እናስባለን። መረጃውን ከመሰብሰብ ባሻገር ማለት ነው። እና እስካሁንም በጣም በአሪፍ ሁኔታ እየሄደ ነው። በጣም ብዙ ቶፒኮችን እንዲስከስ አድርገናል በእነዚህ 10 ኤፒሶዶች ላይ። ግን በዋነኝነት ሴቶች በፖለቲካ ውስጥ ያላቸው ተሳትፎ፣ የኢኮኖሚክ ሲስተም በምን መልኩ ነው ህይወታችንን የሚጎዳው የሚጠቅመው የሚለውንም ነገር ተወያይተንበታል። ከዛ ደግሞ ጤናማ የፍቅር ግንኙነት ምን ይመስላል የሚሉ አይነት ምክር አዘር የሆኑ ቆይታዎችም ነበሩን። በገንዘብ ዙሪያ፣ በዲጂታል ዓለም ዙሪያ ያለውን አቀባበልና ሴቶች በምን መልኩ ነው የሚጠቁት የሚደገፉት በዚህ ውስጥ የሚለውን በብዛት ሰፋ አድርገን ተወያይተንባቸው እናውቃለን።
በሴቶች ጥቃት ዙሪያ የማሳወቅና የማንቃት መርሃ ግብር ነድፎ እንደሚሰሩም ሃና ትናገራለች።
የ16 ቀናት ንቅናቄን በማስመልከት ያዘጋጀነው አንድ ካምፔን ነበረ። ውትበታ ሰው ምን እንዲነቃቃ፣ ምን እንደሆነ ኢትዮጵያ ውስጥ ያለ ሁኔታ እንዲረዳ ያዘጋጀ ነው ካምፔን እንግዲህ ለ16ቱም ቀናት ረን አድርጎ ነበረ። ከስፓኒሽ ኮርፖሬሽን፣ አርቲክል 35 እና ሲሃ ኔትወርክስ ጋር አንድ ላይ በመሆን ያዘጋጀነው ኢቨንት ነው። ፊዚካል ካዘጋጀነው ኢቨንት በተጨማሪ ደግሞ ኦንላይንም የተለያዩ እንቅስቃሴዎች እንደሚኖሩ ስናረጋግጥ ነበር። በዋነኝነት እንደ ርዕስ የመረጥነው በአጠቃላይ ኢትዮጵያ ውስጥ ፌሚሳይድ ወይም ደግሞ የሴቶች ግድያ በምን ያህል መልኩ እየጨመረ እንደሆነ ለሕዝቡ ለማሳየት ነው እና በጣም በተለይ በፍቅረኛ፣ በጓደኛ፣ በብዙ በቅርብ በምንላቸው ወንዶች ምን ያህል ሴቶች ጥቃት እየደረሰባቸው እንደሆነ ለማሳየት የቻልንበት ንቅናቄ ነበር ማለት ነው እና ይህ እንደ በአርትም አሳይተናል ስዕሎችን ምስሎችን ያስቀባንበት ሁኔታ ነበር እና ደግሞ ብዙ ማህበረሰባችን ውስጥ አነቃቂ የሚባሉ ሰዎችንም አንድ ላይ ሰብስበን በጣም ጠቃሚ የምንለውን ኮንቨርሴሽን ስለ ፌሚሳይድ ማድረግ ይቻልንበት ኢቨንት ነው።
በተጨማሪም በሜትር አገልግሎት በሚሰጡ ታክሲዎች ላይ ሴቶች ጥቃት እንዳያጋጥማቸው ማድረግ ስለሚገባቸው ጥንቃቄ ዘመቻዎች ማካሄዳቸውንም ነው አንና የምትገልጸው።
ምንሰራቸው ጥናቶች ጊዜ ለረዘም ላለ ጊዜ የሚካሄዱ ሳይሆኑ አሁን ላይ ያለው ሁኔታ ምን ይመስላል ተግባራዊ ሁኔታውን ምንም እንዳሰስበትም አለ እና በቅርቡ ከራይድ ሄሊንግ ሰርቪስስ ጋር ባደረግነው ዳሰሳ ብዙ ሴቶች እነዚህን ሰርቪሶች በሚጠቀሙበት ጊዜ ጥቃት እንደሚደርስባቸው ማየት ችለን ነበረ። ትራንስፖርት የራይድ ትራንስፖርቶች ላይ ሜትር ታክሲዎችን በሚጠቀሙበት ጊዜ እና ከዚህ ጋር የተያያዘ ደግሞ ካምፔን ረን ማድረገን ነበረ እነዚህ ጥቃቶች እንዲቆሙ። ከዛ ደግሞ እነዚህን ሰርቪስ ፕሮቫይድ የሚያደርጉ ድርጅቶች ደግሞ በቂ የሆነ የድጋፍ እና ከለላ እንዲያደርጉላቸው ለወጣት ሴቶች ለማድረግ ሞክረን ነበረ ማለት ነው። ብዙ ሴቶች ታሪካቸውን በራሳቸው ፍቃደኝነት እየላኩልን ነበረ እና ብዙ ይህንን ውጤት መሰብሰብ መቻሉ ለራሱ ለኛ ትልቅ ነገር ነበር፣ እነዚህን መረጃዎች ማግኘት መቻል። በተመሳሳይ ሁኔታ ደግሞ ብዙ የማህበረሰባችን ክፍሎችም ይሄ ነገር እንደሚደረግ አናቅም ነበር እና እነዚህ አይነት ጥንቃቄዎችን እንወስዳለን የሚሉ ሪስፖንሶችን ሰጥተውናል። ከሁሉም በተጨማሪ ደግሞ የትራንስፖርት አቅራቢዎች ደግሞ እኛ እንደዚህ አይነት ሴፍቲያችንን በዚህ መልኩ እናሻሽላለን ያሉን ሁኔታ ነበረ። ለዛ ከሁሉም ቦታ ፖዘቲቭ የሆነ ሪስፖንስ ያገኘንበት ሙቭመንት ወይም ካምፔን ነበር።
ከአራት ዓመት በፊት በወጣትና አዲስ ምርቆች የተቋቋመው አዲስ ፓወር ሃውስ ከአጅሪት ጎን ለጎን የተለያዩ ፖሊሲ አውጮችና ከሴቶች ጋር የሚሰሩ ተቋማት ለግብአትነት የሚጠቀሟቸውን ከስርዓተ ጾታ ጋር የተያያዙ ጥናቶችንም ያካሂዳል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የእሷ ድምፅ የተሰኘውን ዘገባችንን ዘወትር ረቡዕ ምሽት የሚቀርበውን ዘገባችንን ነው የሰማችሁት። በሚቀጥለው ሳምንት በሌላ ዘገባ ኤደን ገረመው ትመለሳለች። ለዛሬ ወደ ተከታዩ ዘገባ እናልፋለን። ወደ አዲስ አበባ ነው የምንወስዳችሁ። የአውሮፓ ፊልም ፌስቲቫል በአዲስ አበባ እየተካሄደ ነው። የአውሮፓ ፊልም ፌስቲቫል በአዲስ አበባ ከተማ በዝነኛው የቼክ ሪፐብሊክ አትሌት ኤሚል ዛቶፒክ ሕይወት ላይ ያተኮረ ዛፔክ ፊልም በመክፈቻው ስነ ስርዓት ላይ በታየበት ዝግጅት ተከፍቷል። በአጠቃላይ ሁለት ተጋባዥ የኢትዮጵያ ፊልሞችን ጨምሮ 28 ፊልሞች ለእይታ እንደሚበቁም ታውቋል። ፊልሞቹ ሰዎች እርስ በእርስ እንዲተዋወቁ የማድረግም አቅም አላቸው ያሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬስ የፌስቲቫሉ ዓላማ ሰዎችን ይበልጥ በማቀራረብ መተባበርን ማጎልበት እንደሆነም ገልጸዋል። ኬኔዲ አባተ ዝርዝር አለው።
የዘንድሮው የአውሮፓ ፊልም ፌስቲቫል ባለፈው ሳምንት አርብ ጥር 23 ቀን ሲከፈት በአዲስ አበባ ከተማ አዲሱ የኢትዮጵያ ንግድ ባንክ ህንፃ ግቢ ውስጥ በነበረው የመክፈቻ ስነ ስርዓት ላይ ዲፕሎማቶች፣ አትሌቶች፣ አርቲስቶች እና ሌሎችም ተጋባዦች የቀይ ምንጣፍ አቀባበል ተደርጎላቸዋል። በኢትዮጵያ የአውሮፓ ህብረት አመታዊ የባህል ሁነት የሆነው የፊልም ፌስቲቫሉ ዘንድሮ 28 ፊልሞች ለእይታ የሚቀርቡበት ሲሆን ዛቶፔክ የመክፈቻው ፊልም ነው። ፊልሙ በሄልሲንኪ ኦሎምፒክ 3 የወርቅ ሜዳሊያዎችን ባሸነፈው የቼክ ሪፐብሊክ አትሌት ኤሚል ዛቶፔክ ህይወት ላይ የሚያጠነጥን ነው። በአትሌቱ የስፖርትና ሌሎች የህይወት ውጣ ውረዶች ላይ ትኩረት ያደረገው ይህ ፊልም የሁለት ሰዓት ከ11 ደቂቃ ርዝማኔ ያለው ሲሆን ዓለም አቀፍ ሽልማትም አሸንፏል። የፊልም ፌስቲቫሉ ከስነ ጥበብ ያለፈ ፋይዳ አለው የሚሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬዝ ሰዎችን ማቀራረብና ትብብርን ማጎልበት የዝግጅቱ ዓላማ እንደሆነ ገልጸዋል።
This is a very significant event, I would say politically, artistically, emotionally.
ከፖለቲካም ከስነ ጥበብም ስሜትን ከመያዝም አንጻር ይህ በጣም አስፈላጊ ዝግጅት ነው። ምክንያቱም ያሁኑ 20ኛው ዝግጅታችን ነው። በዚህ ዓመት ከ20 የአውሮፓ ህብረት አባል ሀገራትና 4 ተጋባዥ ሀገሮች 28 ፊልሞች እናሳያለን። ይህንን የምናደርገው ፊልሞችና ሲኔማዎች እርስ በርስ እንድንተዋወቅና እንድንተባበር ለማበረታታት አቅም አላቸው ብለን አጥብቀን ስለምናምን ነው። የሰዎች ስቃይ፣ ደስታ፣ ተስፋ፣ ብስጭት ሁሉም ተመሳሳይ መሆናቸው በፊልሞች እንረዳለን። ኢትዮጵያ ውስጥ ብንሆን፣ በስፔን፣ በአውስትራሊያም ሆነ በአሜሪካ ብንሆን ሁላችንም አንድ ነን። ፊልሞች ይህንን እንድንረዳ የሚያደርግ አቅም አላቸው። ለምሳሌ በፍጥነት የመሮጥና የነጻነት ፍላጎት ያለው የቼክ ሪፐብሊክ ሯጭ ዛቶፒክ ላይ ያተኮረ ፊልም ብዙ ኢትዮጵያውያን አትሌቶች ባሉበት እናሳያለን። ስለዚህ እርስ በርሳችን እንዴት መማማር፣ መደማመጥና ተባብረን መስራት እንዳለብን ፊልም ትልቅ መልእክት አለው።
በ20ኛው የአውሮፓ ፊልም ፌስቲቫል ላይ ለእይታ የሚቀርቡት ፊልሞች ከኢትዮጵያ ባህልና ማህበረሰብ ጋር የሚጣጣሙ መሆናቸውን ያስረዱት ደግሞ በአፍሪካ ህብረት የአውሮፓ ህብረት ልዑክ የፕሬስ መኮንን ብሩክ ፈለቀ ናቸው።
ይሄ ፊልም ፌስቲቫል ላለፉት 20 ዓመታት እንዲሁም ከዛ በላይ ሳይቋረጥ እንዲሁም በኮቪድ ጊዜ ራሱ ሳይቋረጥ ቨርቹዋሊ ያሳየነው ፕሮግራም ነው። በጣም የታወቀ በአውሮፓ ህብረት ውስጥ በሁሉም ዴሊጌሽኖቻችን በአፍሪካ እንኳን ከ40 በላይ ዴሊጌሽኖች አሉ። በየአመቱ የአውሮፓ ህብረት ፊልሞች፣ በቅርብ ጊዜ የወጡ ፊልሞች፣ ጥሩ መልእክት ያላቸው ለቤተሰብ የሚሆኑ ፊልሞችን ይዘን የምንቀርብበት የካልቸር ፕሮግራም ነው። ይሄንን የፊልም ቅንብሮች በአብዛኞቹ የራሳቸው ሜምበር ስቴት የውጭ ጉዳይ ሚኒስትሮች መርጠው ለኢትዮጵያ ኮንቴክስት ለኢትዮጵያ ባህል ይሆናሉ ብለን የምናስባቸውን ፊልሞች ነው ይዘን የምንመጣው።
የዘንድሮ የፊልም ፌስቲቫል እየተካሄደ ያለው የአውሮፓ ህብረት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረበት 50ኛ ዓመት እንዲሁም ከአፍሪካ ህብረት ጋር 25ኛ ዓመት የዲፕሎማሲ ግንኙነቱ እየተከበረ ባለበት ወቅት ነው። በዚህም ምክንያት የዘንድሮ ፊልሞች በርከት እንዲሉ መደረጉን አቶ ብሩክ ተናግረዋል። በተጋባዥነት የፌስቲቫሉ አካል የሆኑ የኢትዮጵያ ፊልሞች እንዳሉም ገልጸዋል።
ካለፉት 20 ዓመታት ጀምሮ ይህን ፕሮግራም ስናካሄድ ከትንሽ ቁጥር ጀምሮ እያደገን የመጣው አሁን ላይ ከ23 ፊልሞች በላይ ነው የምናቀርበው። እንዲሁም ተጋባዥ ከአውሮፓ ህብረት ውጭ ያሉ ፊልሞችን ከዩክሬን፣ ከአርሜኒያ እና ከዩናይትድ ኪንግደም ራሱ ይዘን መጥተናል። የኢትዮጵያ ፊልሞችንም በተቻለ ለማካተት ሞክረናል። ዘንድሮ 2 ፊልም እናቀርባለን። እንዲሁም አንዱ ለመጀመሪያ ጊዜ ነው በኢትዮጵያ የሚታየው።
የፌስቲቫሉ አካል የሆኑት ፊልሞች ለአምስት ሳምንታት በጣሊያን የባህል ማዕከል መታየት የሚቀጥሉ ሲሆን የፈረንሳይኛ ቋንቋ ያላቸው ፊልሞች ደግሞ በፈረንሳይ የባህል ማዕከል እንደሚታዩ ታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ ዝግጅታችንን ነው። አሁን ሰዓታችን እየተጠናቀቀ ነው። ለመጨረሻ የያዝነው የመጨረሻ ዘገባችን ነው የሚቀረው፣ ወደዛ ወስዳችኋለሁ። የኢትዮጵያ መንግስት የብር ምንዛሬ ለውጥ ፖሊሲ በሀገሪቱ አጠቃላይ ዕዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው አመታዊ የዕዳ ትንተና ሪፖርት ያሳያል። በሌላ በኩል ዓለም አቀፉ የገንዘብ ተቋም አይኤምኤፍ የኢትዮጵያ ኢኮኖሚ ፖሊሲ ለውጡ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሁፍም መግለጫ አስታውቋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የፋይናንስ ምጣኔ ሀብት ባለሙያ ዶክተር አብዱል መናን ማህሙድ በበኩላቸው ሀገራዊ የእዳ ምጣኔው ከፖሊሲ ለውጥ በኋላ በጨመሩ የሚጠበቅ መሆኑን ገልጸው መንግስት ይህንን ለመቋቋም የሚያስችልና ሀገራዊ ምርታማነትን የሚያሳድግ አካሄድ አልተከተለም ሲሉ ተችተዋል። ይህን ዘገባ ከዚህ ቀደም አሰምተናችሁ ነበር። ዛሬ በድጋሚ እንደሚከተለው ይቀርባል።
የገንዘብ ሚኒስቴር በቅርቡ ይፋ ባደረገው አመታዊ የዕዳ ትንተና ሪፖርቱ የአገሪቱ አጠቃላይ የአገር ውስጥና የውጭ ዕዳ 68.8 ቢሊዮን ዶላር መድረሱን አስታውቋል። ከዚህ ውስጥ 28.8 ቢሊዮን ዶላሩ የውጭ ዕዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የአገር ውስጥ ነው። አጠቃላይ ዕዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5% እንዲሁም ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር ደግሞ የ23.6% ጭማሪ ማሳየቱንም ሪፖርቱ ይጠቅሳል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፉት አምስት ዓመታት በተለይም የአገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ።
በአምስት ዓመት ውስጥ ከፍተኛ ሁኔታ ከሆነ ምደ የውጭ ሀገር የንግድ ብድር አንበደርም። ያው ማዕቀብም ተጥሏል። ዓለም አቀፍ ተቋማት ለሌሎችም ሀገሮች ብድር እንዳናገኝ በጦርነቱ ምክንያት። ስለዚህ መንግስት ያደረገው ከፍተኛ የሆነ የብር ህትመት ነው ያካሄደው በአምስት ዓመታት ውስጥ። ይሄ ነገር ግን በጣም ለከት የሌለው የዋጋ ግሽበት በታሪካችን አይተነው ማናውቀው የዋጋ ግሽበት ስላስከተለብን በተከታታይ አመታት ማለት ነው። መንግስትም ይህን ነገር ለመቀነስ ካስታወስክ አጭር ብሔራዊ የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ 2023 ኦገስት ላይ። ከዛ በኋላ አቋሙን አሳወቀ። አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ፣ በዚህ መጠን የብድር እድገታችሁን፣ እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ ወደ 1/3 አወርደዋለሁ አለ እና ከዛ በኋላ ያለው ግን ከጁን 2023 በኋላ ያለው ግን መቀነስ ነገር በጣም ታይቷል። እንደተባለው ብሔራዊ ባንክ እንደገባልን ቃል አይመስለኝም ቁጥሩን ሳየው።
ባለፉት 5 አመታት የሀገሪቱ ዳ በተለይም የሀገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃ ቤት ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸው ቦንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጧል። እስከ ሰኔ 2016 ዓ.ም ድረስ ባለው ጊዜ ውስጥ የሀገሪቱ አጠቃላይ ዳ ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9% መድረሱንና ከዚህም የሀገር ውስጥ ዳ የጂዲፒውን 19% እንዲሁም የውጭ ደግሞ 13.9% ድርሻ እንዳለው ይጠቁማል። ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳከም የፖሊሲ ውሳኔ በዳው ጭማሪ ላይና ከሀገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆኑን ይጠቅሳሉ።
ትክክል ነው። ባለፈው 5 አመታት ውስጥ $50 billion በዶላር ወደ $69-68 billion የውጭ አጠቃላይ የሀገሪቱ ዕዳ ጨምሯል። ምንም ጥርጥር የለውም። ዕዳው ሁሉ ይጨምራል፣ በየጊዜው ይጨምራል። ዕዳው መጠኑ ምን ያህል ጨመረ ነው እንጂ በየጊዜው ዕዳ መጨመሩ አይቀርም። መንግስት በተበደረ ቁጥር፣ በጀት ክፍተቱ አለበት ቁጥር እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የሀገሪቱ የአጠቃላይ ምርት አሰላል ላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ 57 ብር ነው የሚተምን የነበረው። ስለዚህ በብር የተሰላውን የሀገሪቱን አጠቃላይ ገቢ ምርት ማለት ነው በ57 ብር ያካፍለዋል። አሁን ወደ ገበያ ስርዓት ሲገባ 125 ሲገባ ያንን ራሱን ቁጥር በ125 ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። $200 billion በላይ የነበረው ወደ $100 billion የወረደው። ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በዕለት ተዕለት ሕይወቱ ምንም የተለየ በ$10 አካፈልከው፣ በ$100 አካፈልከው፣ በ$500 አካፈልከው ለመንግስት እግር ቢጠቅመው ለፕሮፓጋንዳ ይጠቀምበት ነበር። $200 billion አልፏል፣ ገቢያችን ይህን ያህል ደርሷል። አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው ለህብረተሰቡ ህይወት ግን ምንም ለውጥ የሚያመጣው ነገር የለም።
በሌላ በኩል ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን ኢኮኖሚ ማሻሻዎች ለመደገፍ በሚል $248 million ተጨማሪ ብድር መርቀቁን ባስታወቀበት የቅርብ ጊዜ መግለጫው የኢትዮጵያ መንግስት ከIMF ጋር በተስማማው መሰረት ሪፎርሙን ወይም ማሻሻውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንዳበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባራዊ ሁኔታንም በትክክል ላይ ገልጽ እንደሚችል ይናገራሉ።
ቅለል አድርገን ስናስቀምጠው IMF የኢትዮጵያ መንግስት አድንቋል ማለት ይቻላል። የተወሰኑ ነገሮች መሰራት አለባቸው ቢባልም ግን አጠቃላይ ስምምነቱ ላይ የተካተቱ ነገሮች፣ በቁጥርም በአሃዝም የተካተቱ ነገሮች፣ እንደዚሁም በፖሊሲ ደረጃ ይተግበሩ የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ማስቀመጥ እንችላለን። አንድ የውጭ ምንዛሪ ስርዓትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ አምና 2024 ላይ መተግበር ጀምራ ከዛ በኋላም በገበያ መመራት ሄዶ ብሔራዊ ባንክ መስመር ለማስያዝ የሄደበት የብሔራዊ ባንክ ማሻሻያ አዋጅ፣ የባንክ ማሻሻያ አዋጅ፣ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ፣ እነዚህ ነገሮችን በተመለከተ ብዙ ነገሮችን ታስሷል እና አድንቋል። መስተካከል አለበት ያለው ይሄ ሴፍቲኔትን በተመለከተ ኢትዮጵያ መንግስት ወደ ተግባር አልገባም። ከIMF ጋር በተነጋገሩት ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ህብረተሰብ ክፍሎችን የሚደገፉበት ስርዓት መኖር አለበት የሚል አለ እና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈለገው ደረጃ አልገባም። ያው ስርዓት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው፣ በአበዳሪ አይን ነው የሚያየው። አበዳሪ ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው። አየህ፣ እንደ አበዳሪ ነው እያየ ያለው IMF እንጂ በቀላሉ እኮ የነዳጅ ዋጋን መጥቀስ ይቻላል። የአገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከ57 ብር ይሰላ የነበረ እዳ አሁን ወደ 125 ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ ያለ በከፍተኛ ሁኔታ ጨምሯል እና ኢኮኖሚው ተቀዛቅሷል። መቀዛቀዝ የጀመረው መቼም ከስምምነቱ በፊት ነው ግን ነገሩን የምታይበት ቦታ ይወስነዋል። IMF ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው እና የታየበት አንግል ነው የሚወስነው ባይ ነኝ።
መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደው ነው ሲሉም ዶክተር አብዱልመናን ይተቻሉ። ዓለም አቀፉ የገንዘብ ተቋም IMF በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሬ ክምችት እንዲሻሻል ማድረጉን ገልጿል። ይሁንና አሁንም መንግስት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ የያዝናቸው መሰናዶች እነዚህ ነበሩ። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት የመስታወት ፕሮግራማችን እንገናኛለን። ሰላም፣ በደህና እደሩ። Thank you.